Gambino VOA.
ሰላም እንደምናመሻችሁ የጋቢና ቪው አድማጮች የሁድ ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ጀምረናል። በመስተንግዶ አብሪያችሁ የማመሸው እኔ ስመኝሽ የቆየነኝ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ በተሰማቸው ብለን የመረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። ከልጅነት ወደ አፍላ ወጣትነት የሚደረገው ተፈጥሯዊ ሽግግር በርከት ያሉ አካላዊና ስነ ልቦናዊ ለውጦችን የሚያስከትል ሂደት ነው። አፍላ ወጣቶች በዚህ ሽግግር ወቅት የሚከሰቱ ሁነቶች የሚፈጥሩባቸውን ግርታዎችና ለማጥራት የስነ ተዋልዶ ትምህርት በጎ ሚና ሊጫወት እንደሚችል ባለሙያዎች ይጠቁማሉ። ናኮር መልካ ወደ አምቦ ሁለተኛ ደረጃ ትምህርት ቤት አቀንቶ በአፍላነት ወደ ገቡ ተማሪዎች ጋር ተወያይቷል። ተማሪዎቹም ተፈጥሯዊ ለውጦችን እንዴት እያስተናገዱ እንደሆነና ለተሻለ ዝግጁነት ማድረግ ይገባል ባሏቸው ሐሳቦች ላይ ሐሳባቸውን ሰጥተዋል። በቅድሚያ ግን ራሳቸውን በማስተዋወቅ ይጀምራሉ።
እኔ ሚኪ ተፈሪ ይባላለሁ። የ12ኛ ክፍል ተማሪ ነኝ። ያው ዘንድሮ ተፈታኝ ነኝና።
እኔ ዳዊት ጌታቸው ይባላለሁ። የ12ኛ ክፍል ተማሪ ነኝ።
እኔ ደግሞ ኤልዳ ነጋሳ ይባላለሁ። የ12ኛ ደረጃ ተማሪ ሲሆን የ12ኛ ክፍል ተማሪ ነኝ። ዘንድሮም ደግሞ ኢንትራንስ ተፈታኝ ነኝ።
ከልጅነት ወደ ወጣትነት የመሸጋገሪያ ጊዜ ላይ ብዙ ፈተናዎች ሊያጋጥሙን ይችላሉ። እስቲ እናንተ ምን አጋጠማችሁ? ያንን ያጋጠማችሁን ነገር እንዴት አለፋችሁት? በተለይ የአካላዊ እድገት አለ፣ አእምሮዊ ለውጥ ይኖራል፣ እንዲሁም ደግሞ የስሜት ለውጥም ሊኖር ይችላል እና ከሜቲ ልጀምር።
ከልጅነታችን ወደ ወጣትነት እድሜ ስንገባ ማለት ነው ብዙ ለውጦች እናያለን በራሳችን ላይ። አሁን የምናያቸው ነገሮች በመጀመሪያ ላይ በራሳችን ማፈር አለ፣ ብዙ ነገር ያጋጥሙናል። እኔ እንኳን ተወጥቻለሁ፣ ግን ከሁሉም ነገር በላይ በተለይ ሴት ልጆች ከእናታቸው ጋር ከአባት ምናምን ጋር ግልጽነት ያስፈልጋል። በነገራችን ላይ እኔ በራሴ በኩል ማለት ነው ምንም አይነት ቢያጋጥመኝ ከቤተሰቦች ይልቅ ከጓደኞች ጋር ነበር ማውራው፣ ምክንያቱም ቀላሉ ነገር እሱ ነበር።
ለምሳሌ ምን አጋጥሞች ከጓደኞች ጋር
ወደ ፍቅር ህይወት ምናምን መግፋት ስንጀምር አንድ ሀሳብ ሲመጣልን እኔ ከእናቴ ጋር ባውራ ማለት ነው በጣም ቀላል ነው፣ ግን ደግሞ ከእናቴ ጋር እንዳላውራ የሚያደርገኝ ነገር እነሱ ለእኛ የሚያሳዩትን ስሜት፣ ለምሳሌ ወላጆች ማለት ነው ለልጆቻቸው ጥልቅ ፍቅር ነው ያሉት ማለት ነው። ለልጆቻቸው በጣም ስለሚያስቡ ልጆች በተለይ ከ18 ዓመት በኋላ ከወንድ ጋር ሪሌሽንሽፕ ምናምን ቢጀምሩ ማለት ነው የሚፈሩት ነገር ምን እንደሆነ ታውቃለህ? ድንገት እቺ ልጅ አስረግዟት ቢሆን ምናምን ከዛ በኋላ ምን ይመጣብኛል ምናምን የሚሉ በጣም ስለሚያስቡ ከግልጽነት ይልቅ ማለት ነው መደባበቅን ወይ ደግሞ በዱላ ምናምን ነው የሚያስቡት። ግን ደግሞ ዱላ መብት አይሆንም።
ለስንት ዓመት ፍቅር ያዘሽ አንቺ ሊሰዋላ ወይ የሆነች ጓደኛሽ ነው ያወያየሽው? ምን አይነት መልስ አገኘሽ?
እኔ አትቀጥኝ ነው እንዲህ አይነት ነገር ውስጥ እንዳገቢ 17 ሆና ዘንድሮ 18 ዓመት እንጨርሳለሁ። እሷ እንዲህ አይነት ነገር አያዋጣሽም፣ ቤተሰቦች እንዴት እንዳሳደጉሽ አስታዊ ምናምን ስትለኝ እኔም ደግሞ የእሷን ምክር እሰማለሁ ማለት ነው። ምክንያቱም ሌላ ሰው ከጎኔ ስለሌለ ማለት ነው።
ሻመሪ ተኮራ ጃለሊነ ጋፈነ ቀቡ በቃ ማልቶ አከተ ኤለም ቤኩ ጀቻለ ጃለለ ዋንጅ ደሞ።
እኔ በግሌ የገጠመኝ ጋንዲት ልጅ ፍቅር ይዞኝ ነበረ። ከዛ በፊት ስለ ፍቅር ምንም ተሞክሮ ስላልነበረኝ ችግር ውስጥ ገብቼ ነበር። አሁን ፍቅር የያዘኝ በ17 ዓመቴ ሲሆን አሁን 19 ዓመቴ ነው። በዛ ወቅት የባህሪ ለውጥ ታይቶብኝ ነበር። ልክ ላጠና ደብተሬን ሳነሳ የእሷ ፎቶ መጥቶ ድቅን ይልብኝ ነበር። ቤተሰቦቼንም መስማት አቁሜ ነበር። ከጓደኞቼ ጋርም እንዲሁ ተራርቄ ነበረ። ውስጤ እሷን ብቻ ነበር ይለኝ የነበረው። ስለዚህ ጉዳይ ከአንድ ጓደኛዬ ጋር ስማከር ፍቅር ከእሷ እንደያዘኝ እንድነግራት አበረታታኝ። ሆኖም እርሷ በወቅቱ ለፍቅር ዝግጁ አይደለሁም፣ አሁን ጊዜው አይደለም፣ ትምህርቴን መማር ነው የምፈልገው ስላለችኝ ሳይሰምር ቀርቷል። ጓደኞቼንም የገጠሙ ብዙ ችግሮች አሉ። በአፍላነት ጊዜ ብዙ ፈተናዎች ይገጥማሉ ነው ያለው።
እኔ ያው ባፍላነት ትርሜ ስትሆን በጣም ያጋጥሙክ ነገሮች ይኖራሉ። ከቀላሉ ብንነሳ የወንድ ልጅ ለከፋ ነው። ሴቶች ስንባል በወንዶች መለከፋ አለ። መንገድ ላይ ስንሄድ፣ ትምህርት ቤት ውስጥ ኢቭን ስንመጣ በሴቶች ላይ ለከፋዎች ይበዛሉ። ያንን መወጣት ያለብን ደግሞ በመሸማቀቅ ምናምን አይደለም።
ስንታማትስ ላይ ነው ይለከፉሽ?
ሴት ልጅ ወደ 15 ስትጠጋ ብዙ የተፈጥሮ ለውጦች ማየት ትጀምራለች። በዛን ሰዓት ዳሌ መስፋት ሊሆን ይችላል፣ የጡት ማጎጥጎጥ፣ የወር አበባዎችን ማየት፣ የፊት ጥራት፣ የድምጽ መቅጠን፣ ብዙ ነገሮች ላይ ለውጥ ልናይ እንችላለን። በዛን ሰዓት ተደነጋግሬ ያለው ኢቭን የወር አበባ እንኳን ሳይ፣ በዛን ሰዓት ስለ የወር አበባ ምንም የማውቀው ነገር አልነበረም። ምንም የማውቀው ነገር የለም። ለእናቴ ያሳየኋት አረጋጋችኝ፣ ተረጋጊ አለችኝ። ትምህርት ቤት እንኳን አላስቀረችኝም። ወዲያው መጠቀም ያለብኝ ነገሮች ከሱ ገዛዝታልኝ መጣች። ወዲያው አጠቃቀሙን አሳየችኝ። ቀጥታ ወደ ትምህርት ቤት ነው የገባሁት እና አልቀረውም። ለከፋ ያልኩትኝ ሴቶች ያንን የተፈጥሮ ለውጥ እንዳዩ ብዙ በወንዶች ለከፋ ይገጥማቸዋል። የኔ ቆንጆ ምናምን የሚሉ አምሮብሻል ምናምን የሚሉ ብቻ እኛ ልጅ ስለነበረን ያኔ ትክክልም አይደለም ያ ለከፋ። ምክንያቱም በጣም መሸማቀቅ ነበር የሚሰማኝ። በመሸማቀቅበት ሰዓት በዛ መንገድ እንኳን ማለፍ እስኪያስጠላኝ ድረስ እስክፈራ ድረስ ነበረ ያንን ነገር ትዜ ነበረው እና በቃ እየለመድኩ ስመጣ እኔ እንኳን ያማከርኳት ሜቲ ጓደኛዬ እንዳለችው ለጓደኛ ነበር። በጣም የቅርብ ጓደኞች አሉኝ፣ ሁለት ጓደኞች አሉኝ። ቀጥታ ለእነሱ ነበር ያማከርኩት። እነሱም ያ ነገር እንደሚገጥማቸው እና መሸማቀቅ እንደሌለብኝ በመንገድ ሳልፍ ኮንፊደንስ ኖሮኝ እንዳልፍ እኔ የመከሩኝ እና ለወንዶቹ ራሱ ይሄ ተገቢ ነገር፣ በእርግጥ በጉልበት ሊያስፈራሩ ይችላሉ፣ ግን ደግሞ ተገቢ ነገር እንዳልሆነ ተናግሬ ያለፍኩበት አጋጣሚ አለ ማለት ነው።
አንደኛ ውስጣዊ የሆነ ነገር አለ፣ ሁለተኛ ደግሞ ከውጭ የሚፈጠሩ ጫናዎች አሉ እና እነዛን ጫናዎችስ ለመቻል የሚያስችሉ ተቋማት ወይ ደግሞ አደረጃጀቶች አሉ? ለምሳሌ ትምህርት ቤት ውስጥ አሁን ባለንበት በአምቦ ሁለተኛ ደረጃ ትምህርት ቤት እናንተ የሚፈጠሩባችሁን ለውጦች በትክክለኛው መንገድ ተረድታችሁ ምንም እንዳልሆነ አውቃችሁ ወደሚቀጥለው የህይወት ክፍል ለማለፍ የሚያስችል ትምህርት፣ የሚያስችል ክህሎት ስልጠና ይሰጣል?
በእንደዚህ አይነት ነገር ብዙ ጊዜ የሚመክሩን እና የሚያበረታቱን እናቶቻችን ናቸው። ለእኔ እናቴ ነች ብዙ ጊዜ የምትመክረኝ እና ከጎን የምትቆመው። በአንድ ጎን ደግሞ ጓደኞቼ ናቸው። እኔ በራሴ በኩል በቂ ነው አልልም፣ በምንም ታምር ማለት ነው። ምክንያቱም እኔ ራሴ የጎዳኝ ነገር አለ። ለምሳሌ ከቤት ወተን ትምህርት ቤት እስክንደርስ ድረስ ከቤት ያለመነው ነገር መንገድ ላይ አዲስ ነገር እያየ ወይም ደግሞ ስንሰማ ስንመጣ ማለት ነው የመደናገጥ ስሜት ይኖራል፣ ፍራቻ ይኖራል። ይሄ ነገር ደግሞ እኛን ይጥልናል። በምንሰራው ነገር ላይ በራስ መተማመን እንዳይኖረን ስለሚያደርግ ኤሌመንተሪ ውስጥ የተለያዩ ኮርሶች መሰጠት አለበት። ከሁሉም ነገር ደግሞ ከቤተሰብና አስተማሪዎች ከልጆቻቸው ጋር ግልጽነት መኖር አለበት። በቃ ትልቁ ችግራችን ግልጽነት የለም። ሁሌም በቃ እንዳፈርን ነው። ለምሳሌ ሰፈር ውስጥ እኮ ማለት ነው ሌላ ነገር ቀርቶ እኛ እንደዚህ አንገታችን ደፍተን ስንሄድ እና ኮራ ብለን ስንሄድ እኮ ሰዎች የሚሉን አስተያየት እኮ አለ። ያቺ አይን አውጣ፣ ያቺ ባለጌ ምናምን ነው የሚሉን እኛ በኮንፊደንስ ስንሄድ ማለት ነው። ልጆች ቀርቶ ትልቅ ሰዎች ራሳቸው ማለት ነው። እና ይሄ ነገር ደግሞ እኛ ወደፊት እቺ ነገር ማሻሻል መቻል አለብን እላለሁ።
ፋኬኛፍ ናኖ ጃላላረቲ ጆሎኒ ባይኒ ሳደርካ ከነ የሮጋኒ ሳደርካ ከነ የሮቀ ቀበን ጅቹዳ ቆርማት ሃማቱ ሳሙዳ
ችግሮቹ የፍቅር ግንኙነቱ ከተፈጠረ በኋላም ይገጥማሉ። ጥንቃቄ የጎደለው ወሲብ ሊያደርጉ ይችላሉ። እኔ በበኩሌ ወሲብ በሁለተኛ ደረጃ ትምህርት ቤት ደረጃ አስፈላጊ ነው ብዬ አላስብም። ያልተፈለገ እርግዝና ሊከሰት ይችላል። ሁለታቸውም ከትምህርታቸው ሊስተጓጉሉ ይችላሉ። ከዛም በላይ ደግሞ የጤና ችግርም እንዲሁ ሊከሰት ይችላል። ከአቅም በላይ ከሆነ ግን ጤናቸውን በማይጎዳ መልኩ በኮንዶምም ሊጠቀሙ ይችላሉ ብዬ አስባለሁ። ግን ይሄ ወሳኝም አይመስለኝም ተማሪዎች ስለሆኑ። ሌላ በወጣትነት ጊዜ ከሚከሰቱ ችግሮች የአስገድዶ መድፈር ችግርም አለ። ሴቷ ባልተዘጋጀችበት ሁኔታ ላይ የመደፈር ሁኔታ ሊያጋጥማት ይችላል። መንግስትና የሚመለከታቸው አካላት በእነዚህ ዙሪያ ግንዛቤ በመስጠት መስራት ይኖርባቸዋል ብዬ አስባለሁ። ነው ያለው።
በአፍላነት ትርሚዎች እንደነዚህ አይነት ለውጦች እንደሚከሰቱ ያወቁት በኤሌመንተሪ ደረጃ ነው። ማለትም ይሄ ክሎት የሰጠን የጻሬድስ ክለብ ነበርና እዛው ውስጥ አባል ነበርኩኝ እና ደግሞ የባዮሎጂ ቲቸራችን በ8ኛ ክፍል እየተማርኩኝ ስለዚህ ነገሮች ብዙ ነገሮች ተጽፈዋል ተምረናባቸዋልና ስለዚህ ነገሮች ያሉት ለውጦችና መደንገጥ እንደሌለብን ብዙ ነገሮችን እየተማርኩበትም እንዳንደናገጥ ያስረዱንም ኤሌመንተሪ ላይ ነው እንጂ በአሁን ደረጃ ላይ 9ና 10ን ስማር አሁንም እዚህ ፕሪፕ ስመጣ ምንም የሰማሁትም ሆነ ያየሁት ነገር የለም። ይሄ ደግሞ ሴቶች ላይ የሚያመጣው ትልቅ ተጽዕኖ አለ። ከዚህም ተጽዕኖዎች ውስጥ አንዱ ሴቶች የበታችነት ስሜት ይሰማቸዋል። ያ ነገር የሚፈጠሩ ለውጦች በእነሱ ላይ ብቻ የተፈጠረ እስኪመስላቸው ድረስ መሸማቀቅ አለ። ከቤት ያለ መውጣት ኢቭን ትምህርት እስከማቋረጥ ድረስ ያደርሳቸዋል። ይሄ ነገር ደግሞ እንዳይከሰት በየትምህርት ቤቶቻችን ያሉበት ቦታዎች ለተማሪዎች ለሴት ተማሪዎቻችን ይሄንን አይነት ችግሮች እንደሚከሰቱ አስቀድሞ ማስረዳት እና ደግሞ በይበልጥ ደግሞ የፓድ አቅርቦት ቢኖር ለሴት ተማሪዎቻችን የተሻለ ነው ብዬ አስባለሁ።
ፈተናዎችን እንዴት ተቋቁመን ወደሚቀጥለው ማለፍ እንችላለን?
አድማጮች ወጣቶቹ ለዚህ ጥያቄ ሰጡትን ምላሽና ሌሎች የተቀሩ ሐሳቦችን እንዲሁም የስነ ልቦና ባለሙያና በአምቦ ዩኒቨርሲቲ ዲቨሎፕመንታል ሳይኮሎጂ መምህር የሆኑትን አያንሳ አብዲሳ አስተያየት አካተን እንመለሳለን። መልካ በአምቦ ተኛ ደረጃ ትምህርት ቤት ተገኝቶ ፍላነት እድሜ የገቡ ተማሪዎች ጋር ውይይት ጀምሮ ነበር። ወጣቶቹ ተፈጥሯዊ ለውጦችን እንዴት እያስተናገዱ እንደሆነና ለተሻለ ዝግጁነት ምን መደረግ እንዳለበት ሐሳባቸውንም አካፍለውናል። የስነ ልቦና ባለሙያ አስተያየት ያካተተው የውይይቱ ሁለተኛ ክፍል ቀጥሎ ይቀርባል።
ፈተናዎችን እንዴት ተቋቁመን ወደሚቀጥለው ማለፍ እንችላለን? እስቲ ከተሞክሯችሁ ከጓደኞቻችሁ ተሞክሮ ሊሆን ይችላል ስማን ጠቅስም እንጂ ይህንን ነገር ተቋቁማችሁ ለማለፍስ ያላችሁ ጥንካሬ ምን ይመስላል?
እኔ እስከ ዛሬ ድረስ ያጋጠመኝ ነገር ቢኖር ማለት ነው 8ኛ ክፍል እያለሁ አንዲት ጓደኛዬ ልክ ፔሪድ እንዳየችው ማለት ነው በጣም ልጅ ነበረች። ያቺ ልጅ እረፍት ስንወጣ እሷ ቁጭ ብላ እያለቀሰች ነበር። ምን ሆነሽ ነው ብዬ ስጠይቃት ነገረችኝ ችግሯ ምን እንደሆነ። የዛሬው እሺ ነገ እንዴት ነው የምመጣው አለችኝ። ከዛን እኔ በጊዜ ወጥቼ ባዮሎጂ የምታስተምረን አስተማሪ አለችና ቢሮ እሷ ጋር ሂጄ ስነግራት ጠራችና የሚያስፈልጉት ነገር ሰጠቻት። ከዛ በኋላ ልጅቷ ገብታ በንጋቱ አልመጣችም። ከዛን ለምንድን ነው ያልመጣሽው ስላት እንዴት ነው የምመጣው እኔ ምንም ነገር የለኝም ብላ ነው የነገረችኝ። ፔሪድ ሲመጣ አባት ማለት ነው ሁሌም ትቀር ነበር። ከዛን አንድ ቀን እናቷ ጋር ሄጄ ለምንድን ነው የሚያስፈልጋት ነገር ማትገዙላት ምናምን ብዬ ስጠይቃቸው እናቷን እኔ እሱን ስገዛላት ሆዷንስ ማን ይችል አለችኝ። ያው ምን እንደሚያሳይ ታውቃለህ፣ በአንድ ጎን የኢኮኖሚ ችግርም አለ። እንዲህ አይነት ችግር ሲያጋጥም ደግሞ ያችን ልጅ እኮ እህቴ ነች፣ ምንም ብትሆን አብሮ አደጌ ነች። እኔም ተማሪ ሁኜ ምንም ላረግላት ባለመቻሌ አዝናለሁ። ግን ደግሞ ትምህርት ቤት ሄዳ ያችን ልጅ የሆነ ነገር መጠቀም አለባት። ምክንያቱም እቺ ልጅ እኮ አድጋ ነገ እኮ ሀገር ተረካቢ የምትሆነው እኮ እቺ ነች። እና በኢኮኖሚ በኩል ችግር አለና እኔ ያየሁትን ችግር ይሄ ነው መፍትሄው። ይሄ ወደ ትምህርት ቤት ነው ያመጣሁት እኔ። ይሄ እኮ የተፈጥሮ ጉዳይ ነው። እቺ ልጅ አሁን ያጠፋችው ነገር ምንም የለም። ግን ደግሞ ከእናቷ ምንም ነገር ካጣች ከትምህርት ቤት የሆነ ነገር ማግኘት አለባት። መንግስት ይሄ ነገር ላይ መስራት አለበት ነው የምለው።
እኔ እንኳን እስካሁን ካጋጠሙኝ ችግሮች ውስጥ ከጓደኛዬ ነው። በዚህ በፋየር ኤጅ ላይ ጓደኛ በያዘችበት ሰዓት ላይ ባልተሰበ ጊዜ ነው መሰለኝ ሴክስ ይፈጠራል። በዛ ግንኙነት ተፈጠረና ልጅቷ የምታውቀው ነገር የለም ማለት በዛን ሰዓት ለዚህ ነገር የሚያነሳሱ መጠጦችን ተጠቅመዋል ማለት የሆነ ፕሮግራም ላይ ሄደው መሰለኝ እና ያላስፈላጊ እርግዝና ተከሰተ። በዛን ሰዓት ሁለቱ የሚያውቁት ነገር የለም። በአፍላነት እድሜ ላይ ነው ያሉት። ከዛ በኋላ ማለት እንዳታረግዝ የሚያስችላትን መድኃኒት እንዳላወቀችም በዛን ሰዓት እርግዝና ተፈጠረ። ትምህርቷን እስከ ማቋረጥ ያላስፈላጊ ከቤተሰብ ጋር ያላስፈላጊ ጸብ እስከ መጥፋት ድረስ ደርሳለች እና ለዚህ መፍትሄው ብዬ ደግሞ የማስበው ትምህርት ቤቶች ለሴት ልጆች በአፍላነት እድሜ ላይ በሚሆኑበት ሰዓት እንዲህ አይነት ነገር እንደሚከሰት ይህ ማፈር አይደለም። በእርግጥ ባህላችን ውስጥ ባህላችን የሚከለክለን ስለ ግብረ ስጋ ግንኙነት ማውራት ለሴት ልጆቻችን ኢቭን ለሴት ብቻ አይደለም ይሄ ማስረዳት አለባቸው ብዬ የማስበው ለወንዶቹም ነው። ቢያንስ ከፍቅረኛቸው ጋር ይህ ነገር በሚከሰትበት ሰዓት ይሄ ነገር ያላስፈላጊ ወሊድ እንዳይከሰት የሚያደርጉ የተለያዩ መከላከያዎች እንዳሉ ሊያስረዳቸው የሚችል አካል ቢኖር እኔ የምፈርደው አንደኛ ቤተሰብ ላይ ነው። ሁሉ ነገር ከቤተሰብ ነው የሚጀምረው። ከዛ ቀጥሎ ደግሞ ትምህርት ቤት ላይ ነው። ይህንን ነገር ቀድሞ ማስረዳት ቢችል ማስተማር ቢችል ይሄ ሁሉ ነገር ባልተፈጠረ፣ ልጅቷም ትምህርቷን ባላቋረጠች፣ ላልተፈለገ እርግዝና ባልተዳረገች ነበረ እና የማህበረሰቡ ሁሉ ግዴታ ነው ብዬ አስባለሁ። ባህላችን ሊከለክለን ይችላል፣ ግን ቢያንስ ይሄንን ነገር ቀርፈን ትውልዱን ብናድን ብዬ አስባለሁ።
በጣም አመሰግናለሁ። የአምቦ ዩኒቨርሲቲ የዴቨሎፕመንታል ሳይኮሎጂ መምህር አያሳ አብዲሳ በውይይቱ ላይ በአካል ቀርበው ማብራሪያ እንዲሰጡ ፈልጌ ነበረ። ሆኖም በአንዳንድ ሁኔታዎች ሳይሳካ ቀርቷል። በውይይቱ ላይ የተነሱ ነጥቦች በተለይ ከተማሪዎች የተነሱ ነጥቦች አሉ። ከዛ በመነሳት በሳይኮሎጂ ወይም ደግሞ በስነ ልቦና እንዴት ይታያሉ እነዚህ ነገሮች? ወጣቶችስ የሚመጡባቸውን የአካላዊ፣ አእምሯዊ፣ ስሜታዊ ለውጦች እንዴት ተቋቁሞ ማለፍ ይችላሉ? ከውጭም ያሉትን ጫናዎች ከማህበረሰቡ፣ ትምህርት ቤት ውስጥ፣ ከጓደኛ፣ ከሌሎችም ሊሆን ይችላል እና እንዴት ሊያልፉ ይችላሉ? ምን ማድረግ ይቻላል እነዚህ ነገሮች ላይ?
በአብዛኛው ማህበረሰብ ውስጥ በወጣትነት ወቅት በተለይ ጉንሰት ተብሎ በምትጠቀሰው የመጀመሪያ ወጣትነት ወቅት የሚከሰቱ መሰረታዊ የአካላዊ የአእምሯዊ እና የስነልቦናዊ ለውጦች በአብዛኛው ባህል ውስጥ የሚጠበቁ ናቸው። ነገር ግን አንዳንድ የልኝ ለውጦች ህጻናት ወይም ቤተሰብ በሚጠብቅበት ወቅት ላይ መጡ ይችላሉ። ከተለያዩ ምክንያቶች የተነሳ በተለይ ከተፈጥሯዊ ባህሪ ጋር የሚያዙ ነገሮች ይችላሉ። አብዛኛው በእኛ ሀገርም በሌላም ዓለም የተሰሩ ጥናቶች የሚያሳዩት 80% በላይ በቀላሉ ሁኔታ በራሳችን አላምደው የሚያልፉ ሲሆን በተወሰኑት ግን ወደ 20% የሚሆኑ በተለይ ባደጉ ሀገራት ትንሽ የባህሪ ችግር ሊገጥማቸው እንደሚችል ነው ጥናቶች የሚያሳዩት። ስሙዝሊ ለማለፍ የሚያስፈልጉ መሰረታዊ ሁኔታዎች አሉ። ለምሳሌ የቤተሰብ ሁኔታ፣ የጓደኛ ሁኔታ፣ እንዲሁም ግለሰቡ ስጋዊ ጥንካሬ፣ እንደዛውም የምጠቀማቸው ወይም የሚያያቸው ሚዲያዎች ልጁ ላይ ተጽዕኖ ሊያሳድሩ ይችላሉ። ስለዚህ እነኚህ ለውጦች በተለያዩ ነገሮች ጋር እያደበተች ራስን ከለውጡ ጋር አላምዶ ለማለፍ ፖዘቲቭ አዎንታዊ በሆነ አሉታዊ በሆነ መልኩ ልጆች እንዲያልፉ የሚያደርጉ ብዙ ምክንያቶች ሊኖሩ ይችላሉ።
በተለይ እነዚህ ለውጦች ሲያጋጥሙ ከቤተሰብ፣ ከማህበረሰቡ፣ ከትምህርት ቤት ምን ይጠበቃል?
ለምሳሌ ይችላል፣ የወላጅ ተጽዕኖ ሊኖር ይችላል፣ የጓደኛ ተጽዕኖ ሊኖር ይችላል። ትምህርት ቤትም መምህራን አሉ። ምናልባት በአንዳንድ ትምህርት ቤቶች የማማቶች አገልግሎት የሚሰጡ ሳይኮሎጂስቶች፣ ሶሾሎጂስቶች ሊኖሩ ይችላሉ። ወጣም ስንል የማህበረሰብ አባላት አሉ፣ የሃይማኖት አባቶች አሉ። ከነም ሁሉ የሆነ ኃላፊነት ይጠበቃል። ከቤተሰብ ብንነሳ የቤተሰብ የልጆች አስተዳደግ ሁኔታ ይለያያል። አንዳንድ ወላጅ ከልጆቹ ጋር ቀጥተኛ የሆነ ኮሚኒኬሽን የሚያከናውኑ አሉ፣ ውይይት የሚያደርጉ ወላጆች አሉ። ከእንደዚህ አይነት ቤተሰብ ከመጣ አንድ ልጅ ብዙ ጊዜ በምን አካላዊ ሆነ ስነልቦናዊ ለውጦች ላይ ችግር ሲገጥሞ አይታይም። አንዳንድ ወላጅ ግን ከልጆቹ ጋር ቀጥተኛ የሆነ ኮሚኒኬሽን መስመር የለውም። አንዳንዴም አምባገነን የሆኑ ወላጆች አሉ። አንዳንዴ ደግሞ ለልጆቻቸው ጊዜና ቦታ የማይሰጡ ወላጆች ይኖራሉ። በአብዛኛው ችግር የሚገጥማቸው ልጆች ከእንደዚህ አይነት ቤተሰብ የመጡ ናቸው። ስለዚህ አካባቢ ውስጥ ያሉ ሌሎች ሁኔታዎች ናቸው ለእነኝህ ልጆች እገዛ አድርጎ እኚህ ልጆች ሽግግር እንዲያደርጉ የሚያገዛቸው። ቤተሰብ ቀጥተኛ የሆነ ንግግር ከልጆቻቸው ጋር በመስረት ልጆች የሚጠይቋቸው ጥያቄዎች ላይ ቤተሰቡ ማብራሪያዎችን መስጠት ይኖርባቸዋል። ቤተሰብ ያጎደለውን ትምህርት ቤት ሊያሟላ ይችላል፣ ሌሎች የማህበረሰብ አካላት ሊያሟሉ ይችላሉ። ስለዚህ ትምህርት ቤት ምን ያደርጋል? የተለያዩ ክለቦች ይኖራሉ። በእነዛ ክለቦች ውስጥ ከእድገት ሽግግር ጋር የተያዙ ነገሮች ላይ ትምህርታዊ ሚችላዎችን ማዘጋጀት ይቻላል። የስነ ልቦና ወይም ካውንስሊንግ እና ጋይዳንስ ሰርቪስ የሚሰጡ ባለሙያዎች ካላቸው በቀጥታ ካውንስል ማድረግ ይቻላል። ከዛ በተጨማሪም ትሬኒንግ መስጠት ይቻላል። አስፈላጊ የሆኑ ፓኬጅ ስኪሎችን ለእነኝህ ልጆች ማሰልጠን ይቻላል። ከዛም በተጨማሪ ቀጥተኛ የሆነ ትምህርት መስጠት ይቻላል። ባዮሎጂ መምህር ካለ ለልጆች ባዮሎጂካል ትራንዚሽን ጋር የተያዘ ነገሮች ላይ በተለይ አካላዊ ለውጡ ለወጣቶቹ የተለያየ የስነ ልቦና ችግሮችን ይዞ ስለሚመጣ በእነዛ ችግሮች ላይ በቀጥታ ትምህርት መስጠት ይቻላል። ከዛ ጋር አያይዞ ስለ ሪፕሮዳክቲቭ ሄልዝም መጀመር ይቻላል። በተለያዩ ሜካኒዝሞች ወጣቶች እድሜ መጀመር ምክንያት የሚያጋጥማቸውን አካላዊና ስነ ልቦና ለውጦች ጋር ራሳቸውን እንዲያለማምዱ ማድረግ የሚችሉባቸው ዘዴዎች አሉ።
በጣም ነው የማመሰግነው። ያደረግነው ውይይት በዚሁ ተቋጭቷል። በሌላ ጊዜ በሌላ ርዕስ እንመለሳለን። አመሰግናለሁ ስለተወያያችሁ።
የአምቦ ሁለተኛ ደረጃ ትምህርት ቤት ተማሪዎችና የስነ ልቦና ባለሙያው ከኛ ጋር ላነበራቸው ቆይታ እጅግ አድርገን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኦባላ ኦባላ ባለፈው ዓመት በሚኒሶታ ግዛት አውስቲን ከተማ በተደረገ ምርጫ አሸናፊ ሆነው የከተማው ምክር ቤት አባል የሆኑ ትውልደ ኢትዮጵያዊ ናቸው። በታሪክ የመጀመሪያው ጥቁር የከተማ ምክር ቤት አባል የሆኑት ኦባማ የወጣቶች ማህበረሰብ አቀፍ እንቅስቃሴ ለትውልድ የሚተርፍ ጠቀሜታ እንዳለው ያምናሉ። ከወከሉት የኦስቲን ከተማ በተሻገሩ አፍሪካዊና ኢትዮጵያውያንን የሚመለከቱ ጉዳዮች ድምጻቸውን የሚያሰሙት ኦባላ በተለይ ደግሞ በተወለዱባት ኢትዮጵያ የሚኖሩ ወጣቶች ከተጋፈጡት የፖለቲካ አለመረጋጋት አንጻር ሰላምን የማስፈን ሚናቸው ከፍ ያለ መሆኑን ተናግረዋል። ሀብታሙ ስዩም ከተከበሩ ኦባላ ኦባላ ጋር ያደረገው ቆይታ ቀጥሎ ይቀርባል።
ከወከሉት ኃላፊነት አንጻር አንቱን እንበላቸው እንጂ ገና 30 ዓመት ያልደፈኑ ወጣት ናቸው። ባለፈው ዓመት በሚኔሶታ ግዛት በምትገኘው ኦስቲን ከተማ የመጀመሪያው ጥቁር የምክር ቤት አባል ሆነው ታሪክ ከመስራታቸው በፊት በተለያዩ ማህበረሰብ አገዝ እንቅስቃሴዎች ውስጥ አልፈዋል። ኦባላ ኦባላ ያለ ወጣቶች ንቁ ማህበረሰባዊ ተሳትፎ የሚያተርፍ ህብረተሰብ እንደሌለ ያምናሉ።
ጠንካራ የወጣቶች ማህበረሰብ የጎደለው ህብረተሰብ ተሳትፎ አልባ በመሆኑ ይደርቃል። ወጣቶች በማህበረሰብ አቀፍ እንቅስቃሴዎች ውስጥ እንዲሳተፉ ማድረግ ስለ ራሳቸውና ስለ ነጋቸው የሚበጀውን ጉዳይ እንዲማሩ በእጅጉ ይጠቅማቸዋል። እነዚህ ወጣቶች የነገ መሪዎች ናቸው። ስለሆነም ባለፈው ትውልድና በታላላቆቻቸው ላይ ከመመስረት ይልቅ የትውልዳቸውን ፍላጎት ለመረዳት ማህበረሰብ ተኮር እንቅስቃሴዎች ውስጥ መሳተፍ አለባቸው። ስለ ነጋቸው ማሰብና ተሳታፊ ለመሆን ትልቅ እድል አላቸው። ለዚያም ነው መሳተፍ፣ እየሆነ ያለውን መረዳት፣ ለትውልዳቸው ለሚመኙት ለውጥ አካል መሆን የሚያስፈልገው።
ወጣቶች በሚኖሩበት ማህበረሰብና በሚጋሯት ሀገር ውስጥ መልካም ልምዶችን ለመትከል አዎንታዊ ለውጦችን ለማምጣት በሚጥሩበት ወቅት ራሳቸውን እንዲጠራጠሩ፣ ለተሻሉ ኃላፊነቶች ገና ለጋ እንደሆኑ የሚያሳስቡ አስተያየቶችን ትኩረት መስጠት እንደማያስፈልግም ይሟገታሉ።
every young man, young woman outside there to know that don't believe in someone telling you.
የሚያዳምጡኝ ወጣት ወንዶችና ሴቶች እንዲያውቁልኝ የምፈልገው ዝግጅት አይደላችሁም የሚላችሁን ሰው እንዳታምኑት ነው። ገና ወጣት ናችሁ፣ አዋቂ አይደላችሁም። ለተጠብቁ ይገባል ለሚል ሐሳብ ጆሮ አትስጡ። መለወጥ ያለበት ነገር ስትመለከቱ መለወጥ አለባችሁ። ለውጥ እስክናረጅ አይጠብቅም። አለያም ደግሞ የአንድን ሰው ዳግም መወለድ አይጠብቅም። ለውጥ የሚያሻው ነገር ስትመለከቱ በዚያው ቅጽበት መሳተፍ፣ በማህበረሰባችሁ ውስጥ ንቁ ተሳታፊ መሆን ይገባችኋል።
ኦባላይ ተወለዱት ኢትዮጵያ ነው። ወደ ኬንያ በጻልነታቸው በስደተኝነት ካቀኑ በኋላ ከጥቂት ዓመታት በፊት ወደ ዩናይትድ ስቴትስ ተጉዘው የብዙሃንን ትኩረት ያገኙ የከተማ ምክር ቤት አባል ሆነዋል። ከሰባ በመቶ ያላነሰ ህዝቧ ወጣት በሆነባት ኢትዮጵያ የሚሆነውን ሁሉ በቅርብ የሚከታተሉት ኦባላ የሀገሪቱ የሰላም እጦት ያሳስባቸው ይመስላል። የኢትዮጵያ ውስጥ ችግር በኢትዮጵያ መንግስትና በሀገሪቱ ውስጥ በሚኖሩ ህዝቦች መፈታት አለበት ብለው እንደሚያስቡ፣ ባላቸው ኃላፊነት ተጠቅመው አንዳች ነገር ማስረጽም ሆነ ማባባስ እንደማይሹም ይናገራሉ። የወጣቶች ተሳትፎ ነገር ከተነሳ ይቀር ግን የሀገሪቱ ወጣቶች በጦርነት የምትታመሰውን ሀገር ውጥረት ለማርገብ፣ ሰላም ለማስፈን ያላቸውን ኃይል ያወሳሉ።
Think about yourself and gun should not be the solution.
ስለ ራሳችሁ አስቡ። ጠመንጃ መፍትሄ አይሆንም። ለመንግስትም ተሰልፋችሁ ለአማጽያኑ ለማንም ይሁን ስለ ራሳችሁ ማሰብ አለባችሁ። የምር ኢትዮጵያዊ ከሆናችሁ መልካምና ብቸኛ ለሆነው መፍትሄ ምን ያበረከትኩ ነው ብሎ መጠየቅ ያስፈልጋል። ሰላም ቅድሚያ የሚሰጠው ጉዳይ ሊሆን ይገባል። ወጣት ወንዶችና ሴቶች በማያውቁት ነገር ወደ ግንባር ሄደው እንዲሞቱ አልፈልግም። ብዙዎቹ መጠቀሚያ መሆናቸውን አያውቁም።
ኢትዮጵያ በምዕራቡ ዓለም የምትከበር ሀገር ነበረች ሲሉ የሚያወሱት ኦባላ አሁን ግን እሳቸው ለስልጣን የበላይነት ይፋለማሉ ባሏቸው አካላት የተጋጋለው ጦርነት አሉታዊ ሁነቶችን እንዳጎላባት ያትታሉ። ለፊልም የሚወጡ ወጣቶች ለነጋቸው የሚበጅ ውሳኔ እንዲወስኑም ይፈልጋሉ።
Either you are in whatever region, either you are in Addis Ababa, you are in
ከየትኛውም ክልል ሆኑ ከአዲስ አበባ፣ ከኦሮሚያ፣ ከሶማሊያ፣ ከየትም በኢትዮጵያ ውስጥ ያላችሁን ስፍራና ነጋችሁን እንድታስቡ ፈልጋለሁ። ጠመንጃ አንስታችሁ በሌላ ክልል ውስጥ የሚኖረውን አንዱን ወንድማችሁን ልትገድሉ ትችላላችሁ። ዛሬ የምትገድሏቸውና ሌላ ሰው እንድትገድሏቸው የሚነግሯችሁ ሰዎች ጉዳይ የዛሬ 10 ዓመት በህይወታችሁ ላይ ይንጸባረቃል።
Reflect on your life 10 years from now.
ኦባላ ይህንን እምነታቸውን ለወከሏቸው የኦስቲን ከተማ ነዋሪዎችና ምክር ቤትም ከሰሞኑ አስታውቀዋል። የሰላምና አንድነት መልእክታቸውንም በማህበራዊ ገጻቸው በኩል አድርሰዋል። በሺዎች የሚቆጠሩ ወጣቶች ወደ ጦር ግንባር እየተመሙ ባለባት ኢትዮጵያ የሰላም ጥሪያቸው ሰሚ ያገኝ እንደው መጪ ጊዜያት ይነግሩናል። ሀብታሙ ስዩም፣ ዋሽንግተን ዲሲ።
አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነበርን። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።